የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ እረቡ ጥር 7 ዛሬ አርብ ጥር 8 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ። ኢትዮጵያ የህዳሴ ግድቡን በተመለከተ ከግብጽና ሱዳን ጋር ያደረኩት ድርድር ጥቅሜን ያስከበረ ነው ብላለች።
ከመሰረቱ መሆን አለበት ብለን ካስቀመጥነው አቅጣጫ እንዲሆን ከፈለግነው አቋያ ሲመዘን የኢትዮጵያን ጥቅም ፈጽሞ የሚንጋፋበት ሁኔታ የለም።
የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ናቸው። በምሽቱ ይዘናቸዋል። ቁጥራቸው የበዛው የታገቱ ተማሪዎች መለቀቃቸው በመንግስት በኩል ቢገለጽም እስካሁን ከቤተሰቦቻቸው ባለመገናኘታቸው Bring Back Our Students የተሰኘ የትዊተር ዘመቻ በመካሄድ ላይ ይገኛል። ቤተሰቦቻቸው ምን ይላሉ?
ልጆችማ እንደተያዙ ናቸው። አስተዳደሩ ይሞትም ይኖርም አናውቅም። በቃ እኛ አስተዳደሩ ለውጥ አላገኘም። ቅዳሜ ሰማታ ያው በቴሌቪዥን ጣቢያ ተላልፎ ነበር ተፈትተው ነው እና ልጆች አስተዳደሩ በስናገራኝም አንድ ያው ባይንም አላገራቸው በስልክም አልተገናኘናቸው። ወሬ ይሁንም እውነት ይሁንም አናውቅም።
ዘገባ አለን። በሌላ ዘገባ ደግሞ የሰላም ሚኒስቴር ስራ አጥ ወጣቶች በብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ፕሮግራም የምዝገባ ፕሮግራም ማካሄድ ጀምሯል።
የተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው።
በተቋም ውስጥ ከፍተኛ ኃላፊ የሆኑትን ወይዘሮ አስማ ረዲን የሰማችሁት። ቆየት ብለን ዘርዘር ያለ ዘገባ እናሰማችኋለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናችሁ ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ አጫጭር ዜናዎችን እናስደምጣችሁ። ኤደን ገረመው ከዜናው ጋር አብራችሁ ትቆያለች።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ከኬንያ ወደብ ከተማ ሞምባሳ ከካቢኔዎቻቸው ጋር ሆነው ዛሬ ባስተላለፉት መልእክት ኬንያን እያመሳት ያለው የሽብር ጥቃት እንዲገታ፣ የሀገሪቱ የጸጥታ አስከባሪዎች በተለይም በሽብርተኞች ላይ እርምጃ መውሰድ እንዲጀምሩ ትዕዛዝ ሰጥተዋል። በተለይ በሀገር ውስጥ ሆነው የሽብርን ድርጊት የሚደግፉትን ግለሰቦችና ቡድኖች የጸጥታ ኃይሎች በቁጥጥር መዋል እንዳለባቸው ኡሁሩ ኬንያታ ተናግረዋል። በቅርብ ጊዜ ለተከሰቱ የሽብር ድርጊቶች ምላሽ ለመስጠት እርምጃዎች እንዲወስዱ ትዕዛዝ አስተላልፈዋል። በመጀመሪያው የጸጥታ አስከባሪዎቻችን በኬንያ ሰሜን ምስራቅ ያሉትን የሽብርተኛ ቡድኖች እና ግብረ አበሮቻቸው እንዲሁም አደረጃጀታቸውን እንዲደመስሱ እርምጃ እንዲወስዱ ትዕዛዝ ቻለው። በሁለተኛ ደግሞ የመንግስት ድርጅቶች ኃላፊዎች፣ የጸጥታ መዋቅር አዛዦች በግዛት አስተዳደር ደረጃ እንዲተገበር ለቀረበው አክራሪነትን የመቆጣጠር እቅድ ተፈጻሚ እንዲሆን የበኩላችሁን ግዴታ እንድትወጡ ወጡ አሳስባለሁ ሲሉ ተደምጧል። ባለፈው ታህሳስ 27 2012 ጽንፈኛው አልሸባብ ቡድን ኬንያና ዩናይትድ ስቴትስ በጋራ በሚጠቀሙበት ሊሙ የጦር ካምፕ ላይ ባደረሰው ገልሞ ዳዊት ነው። የፕሬዝዳንት ዶናልድ ትራምፕ የክስ ሂደትን የሚከታተሉት የምክር ቤት አባላት የሳምንቱን ማብቂያና ሰኞ የሚከበረውን የማርቲን ሉተር ኪንግ ብሔራዊ በዓልን ምክንያት በማድረግ እረፍት ላይ ናቸው። የሀገሪቱ የህግ መወሰኛ ምክር ቤት ትላንት በፕሬዝዳንት ዶናልድ ትራምፕ ላይ ክስ መመስረቱና ለፍርድ እንደሚቀርቡም ገልጾ መጥሪያ ልኮባቸዋል። ፕሬዝዳንቱ እስከ ነገ ማታ ባለው ጊዜ ውስጥ በጽሁፍ ምላሽ መስጠትም ይኖርባቸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ለዩክሬን እንዲሰጥ የሀገሪቱ ምክር ቤት የመደበውን 391 ሚሊዮን ዶላር ለ55 ቀናት በማዘግየታቸው የሀገሪቱን የውጭ ህግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲሉ ዩክሬንም በምርጫ ተወዳዳሪያቸው ላይ ጫና እንድታካሄድ አድርገዋል ሲል አንድ የመንግስት አገልግሎት ደምድሟል። በትራምፕ ላይ የቀረበው ዋናው ክስም ይህ ነው። አንድ የፕሬዝዳንት ዶናልድ ትራምፕ የግል ጠበቃ ወዳጅ ዩክሬን መንግስት ፕሬዝዳንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና በማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ማለታቸውን ፕሬዝዳንት ዶናልድ ትራምፕና የአስተዳደራቸው አባላት እያጣጣሉት ነው። ይህን ያሉት ሌቭ ፓረንስ በዩናይትድ ስቴትስ ታዲያ ትላንት ዋይት ሀውስ ውስጥ ሆነው ሲናገሩ ይሄ ደግሞ ሌላ ፈጠራ ነው፣ ለራሳቸው የሚያመች ስምምነት ለማድረግ እየሞከሩ ይሆናል ብለዋል። ቀደም ሲል ደግሞ በዋይት ሀውስ ቤተ መንግስት ቃል አቀባይ ጠበቃ ስቴፋኒ ግሩሻም ባወጡት መግለጫ ፓርነስ ባሁን ወቅት የፌደራል ወንጀል ፈጽመዋል ተብለው በዋስ የተለቀቁ ሰው በመሆናቸው ብለዋል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ኢትዮጵያ የህዳሴ ግድብን በተመለከተ ከግብጽና ሱዳን ጋር ያደረኩት ድርድር ጥቅሜን ያስከበረ ነው ብላለች። ግድቡን ከአራት እስከ ሰባት ዓመት በሆነ ጊዜ ለመሙላት እቅድ መያዟ ተወስቷል። እነዚህና ሌሎች ጉዳዮች የተሰሙበትን ጋዜጣዊ መግለጫ የተከታተለው ሀብታሙ ስዩም የጋዜጣዊ መግለጫውን አበይት ነጥቦች በቀጣይ ዘገባው ያጋራናል።
ኢትዮጵያ የህዳሴ ግድብን በተመለከተ ከሰሞኑ ከግብጽና ሱዳን ጋር ያደረግኳቸው ቴክኒካዊ ድርድሮች ጥቅሞችን አስጠብቀዋል ብላለች።
ኢትዮጵያ ያሰበችውን ኃይል የማመንጨት ዓላማ በሚያሳካ መንገድ እንደ ግድብ ባለቤትነት እኛ እንደ ሉዓላዊ ሀገር የምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው እየሆነ ያለው ማለት ነው።
በኢትዮጵያ አቆጣጠር ከህዳር 5 2012 ጀምሮ በሶስቱ ሀገራት መናገሻዎች ሲደረጉ የሰነበቱት ድርድሮችን ተከትሎ በዋሽንግተን ዲሲ የተደረገው ንግግር ሲያበቃ ጋዜጣዊ መግለጫ የጠሩት የኢትዮጵያ ከፍተኛ ባለስልጣናት ድርድሩ ጠቀሜታው ለታችኛው ተፋሰስ ሀገራትም የሚተርፍ እንደሆነ ደጋግመው አውስተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው
ምንድን ነው የደረስነው ስምምነት? አሁን ቴክኒካሊ ግድቡ በሚሞላበት ሁኔታ ላይ የመጀመሪያዎቹ ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር፣ ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው ኃይል ለማመንጨት የሚያስፈልጋትን ውሃ ይዛ ከዛ ትርፍ ውሃ በሚኖርበት ጊዜ ከታችኞቹ አገሮች ላይ ድርቅ ቢከሰት የማገዝ የመተባበር ሁኔታ ችግራቸውን ለመፍታት ኃላፊነቱ የራሳቸው ሆኖ ነገር ግን ከዚህ ግድብም እገዛ የሚያገኙበትን ሁኔታ ውሃ በመልቀቅ ማለት ነው። ያ የሚለቀቀው ውሃ ደግሞ እኛ የፈለግነውን ዓላማ አሳክቶ ነው ማለት ነው፣ ኃይል አመንጭቶ ነው የሚሄደው እና ከዚህ አንጻር በዚህ መንገድ ነው የተመለከት ነው።
በድርድሩ ላይ ታዛቢ ሆኖ የቀረበው የአሜሪካ የገንዘብ መስሪያ ቤት ባተመው የጋራ መግለጫ ላይ ግድቡን የመሙላት ሂደቱ በአጠቃላይ በኢትዮጵያ ዝናባማ ወራት ከሐምሌ እስከ ነሐሴ እስከ መስከረምም ድረስ ሊደርስ ይችላል፣ በሚቆይ ጊዜ ውስጥ እንደሚደረግ ጠቁሟል። ይሄ ጊዜ ተመን ኢትዮጵያ በሌሎቹ ወራት ውስጥ የምታገኘውን ዝናብ ተደማሪ በማድረግ ተጨማሪ ተጠቃሚ የምትሆንበትን እድል አያሳጣትም ወይ በሚል ለቀረበ ጥያቄ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን መልሰዋል።
ወንዞች ፍሰታቸው ሐምሌ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም የምታውቁት የእኛ ወንዞች ሀይላንድ ላይ ያሉት። ወደ ደቡብ ስንሄድ ለየት ይላል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋር ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆኖ እየተተነተነ ይለቀቃል። ዜርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዛ ሲሆን ሬላያብል የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አለበለዚያማ ግድቡም አያስፈልግም ነበር። በሌላ ጊዜ ውሃው በደንብ የተሰራጨ ቢሆን ኖሮ አመቱ ሙሉ ግድብ አያስፈልግም። ግድብ የሚያስፈልገው ባላንስ ለማድረግ ነው። ብዙ ውሃውን ወደ ድርቁ ወቅት ዲስትሪቢዩት አድርጎ በዛ ጊዜ የሚመነጨው ኤሌክትሪክ ኃይል በክረምትም ከሚመነጨው ጋር የተመጣጠነ እንዲሆን ለማድረግ።
ኢትዮጵያ 595 ሜትሮች ከባህር ጠለል በላይ በሆነ ከፍታ ላይ የሚተኛ ውሃን የመሙላቱን ሂደት በመጪው ሐምሌ ትጀምራለች ተብሎ እንደሚጠበቅ በተነገረበት በዚህ መግለጫ ላይ ያልታሰበ ድርቅ ቢከሰት ኢትዮጵያ እቅዷንና የሌሎች ሀገራት ጥቅምን የምታጣጥምበት መላም ተወስቷል። ዶክተር ስለሺ በቀለ በድጋሚ
ሰፊ ጭቅጭቅ የነበረው ድርቅስ ቢከሰት በመሀል ነው። ድርቅ ቢከሰት በመሀል ትብብር ማድረግ ነው። እዚህ ላይ የተጠራቀመ ውሃ ይዞ ታች አትክልቶች የሚደርቁበት ምክንያት የለም። ስለዚህ እዚህ የተጠራቀመው ውሃ የምንለቅበት ሜካኒዝም የኛን ገድ መልሶ ወደታችን እንዳይወርድ ጥንቃቄ ማድረግ፣ እነኚህን ደግሞ ለመወሰን ከድርቅ ትንተና አኳያ በትክክል ማስቀመጥ ነው። ይሄ ስንሰራ እንግዲህ ከ37 በታች ከመጣ ከ95 በላይ ገብተናል። ከ37 በታች ከመጣ በዛ አመት የገባውን ያኔ ውሃ መጠን 37 ላይ ከሆነ 37ቱም ውሃ መንጭቶ እንዲያልፍ ማድረግ ከፍታ መጨመሪያ ሳይሆን፣ ከዛ የበለጠ ውሃ ደግሞ ሲሆን የበለጠ መያዝ።
በጋዜጣዊ መግለጫው ወቅት ከተነሱት አበይት ጥያቄዎች አንዱ ኢትዮጵያ ከግድቡ መቼ የኤሌክትሪክ ኃይል ማመንጨት ትጀምራለች፣ አጠቃላይ ግድቡን በውሃ ለመሙላት ምን ያክል ጊዜ ይፈጅባታል የሚል ነው።
ለማመንጨት የሚወስደው ጊዜ ይታወቃል ወይ? በደንብ ይታወቃል። ማመንጨት የሚጀምረው መጀመሪያ ዓመት ውሃ መያዝን መጀመሪያ ዓመት። ይሄ ከግብጽ ጋር አያያዝም ከሱዳን ጋር አያያዝም የእኛ የኮንስትራክሽን ፍጥነት ነው። ሁለተኛውንም 11ዱንም ተርባይን ለመጨመር በሁለተኛው ዓመት ካለቀልን እንጨምራለን፣ ካላለቀ ደግሞ በሶስተኛው ዓመት ሊሆን ይችላል። የእኛ የሚያቀድ ነው በ2015 ወይም በ2022 በፈረንጆች አቆጣጠር ሁሉም ስራ ያልቃል ነው። የመጀመሪያው ስራ በ2020 መጨረሻ ላይ አልቆ በ2021 መጀመሪያ ላይ ቴስቲንግ ሁሉ አልቆ ማመንጨት ይጀምራል። አጠቃላይ ሙሌት የምንለው እዛ ያለው 6-5 ላይ በስንት አመት ታደርሱታላችሁ? በአጠቃላይ ሙሉ በሙሉ ለመሙላት አማካይ 6-7 አመት ይፈጃል ማለት ነው። ከ4-7 አመት አክሰለሬት ሲሆን 4፣ ነገር ግን ኖርማል ፍሰት ከመጣ ኖርማል ሬንጅ ውስጥ ከሆነ 6-7 አመት ይፈጃል ማለት ነው።
ሀገራቱ በአሁኑ ድርድር ከሞላ ጎደል ስምምነት ላይ መድረሳቸው ተሰምቷል። እንዲያ ከሆነ ነገሩ የቀረው ጉዳይ ምንድን ነው ብሎ መጠየቅ አይቀሬ ነው። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው
የግድቡ አሞላልና አለቃቀቅ ጋይድላይን ሆኖ የሚያገለግል እንደ መመሪያ ሆኖ የሚያገለግል ነገር ለማዘጋጀት የህግ ባለሙያዎች አስፈላጊ ኢንተርቬንሽን አስፈላጊ ነው ማለት ነው። አሁን ያለው እንግዲህ በቀጣይ ጃንዋሪ 28 ስንገናኝ የህግ ባለሙያዎቹ ይህንን በቴክኒክ ደረጃ ስምምነት የተደረሰበትን ጉዳይ ወደ ህጋዊ የህግ ቅርጽ ይዞ ህጋዊ ስምምነት የሚካሄድበትን ሁኔታ የመፍጠር ነው።
ይህ በእንዲህ እንዳለ ግብጽ በሰሞነኛው ድርድር ደስተኛ እንዳልሆነች የሚናገሩ መረጃዎች እየወጡ ናቸው። ማዳ ማሰር የተባለ የግብጽ የዜና አውታር ዛሬ ባተመው ዘገባ ላይ ስማቸውን ያልገለጻቸውና በድርድሩ ወቅት ከግብጽ ልዑካን መካከል አንዱ የሆኑ ባለሥልጣን ድርድሩን ክስረት ሲሉ መግለጻቸውን ጽፏል። አሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። ተከታዩ ዘገባ በደምቢዶሎ ዩኒቨርሲቲ የተቀሰቀሰውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ያሉ በታጣቂዎች መታገታቸው ከተነገረ በኋላ ቁጥራቸው የበዛው ተማሪዎች መለቀቃቸው በመንግስት በኩል ቢገለጽም እስካሁን ከቤተሰቦቻቸው ባለመገናኘታቸው ብሪንግ ባክ አወር ስቱደንትስ የተሰኘ የትዊተር ዘመቻ በመካሄድ ላይ ይገኛል። አንድ ወር ተኩል በፊት በኦሮሚያ ክልል ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ መጡበት የትውልድ አካባቢያቸው አማራ ክልል ለመመለስ በማምራት ላይ ያሉ በደምቢዶሎና በጋምቤላ መካከል በሚገኝ ጫካ ውስጥ 17 ተማሪዎች በታጣቂዎች መታገታቸውን ባላመልጥ ኖሮ 18ኛዋ እኔ ሆን ነበር ያለችና የአንደኛ ዓመት የዩኒቨርሲቲው ተማሪ መሆኗን የምትናገረው አስመራ ሹምዬ ለአሜሪካ ድምጽ መናገሯ ይታወሳል። ከስድስት ቀናት በፊት በሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን በበኩላቸው ደግሞ ከታገቱት ውስጥ 21 ተማሪዎች መለቀቃቸውንና 5 የዩኒቨርሲቲው ተማሪዎችና 1 ደግሞ የዛው አካባቢ ተማሪ በድምሩ 6 ተማሪዎች አሁንም መታገታቸውን መናገራቸው አይዘነጋም። ነገር ግን ኢትዮጵያ መንግስት በኩል ይህ መግለጫ ከተሰጠ በኋላ ተማሪዎቹን በተመለከተ ምላሽ የሚሰጥ አካል አልተገኘም። የአሜሪካ ድምጽ በዚህ ጉዳይ ላይ ምላሽ ለማግኘት ለተከታታይ 6 ቀናት ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ብንደውልም ስልካቸውን ስለማያነሱ ምላሻቸውን ልናገኝ አልቻልንም።
በሌላ በኩል ከቀናት በፊት ምላሽ የሰጡን የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ማለታቸው ይታወሳል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑን ተናግረዋል። ነገር ግን ከዚሁ መግለጫ በኋላ ተማሪዎቹን በተመለከተ ሌላ ምላሽ ለማግኘት ሞክረን ስልካችን ስላልሰራልን ልናገኛቸው አልቻልንም። በሌላ በኩል ደግሞ በወለጋ ጫካ ውስጥ እንደሚገኝ የሚናገረውና የኦሮሞ ነጻነት ጦርን እንደሚመራ የገለጸው ኩምሳ ድሪባ ወይም ጃልመሮ ድሪባ ኩማ ወይም ጃልመሮ ለቢቢሲ የአማርኛው ዝግጅት ክፍል ስለ ሁኔታው ተጠይቆ ድርጊቱ የመንግስት ስራ እንጂ እነሱ ያገቱት አንድም ተማሪ እንደሌለ ገልጿል። በዛሬው ዕለት የማህበራዊ ሚዲያ አንዱ አካል በሆነው በትዊተር ገጽ ላይ የታገቱት ተማሪዎች እህቶ ቢሆኑስ ተማሪዎቹን መልሱልን፣ ፍትህ ለአማራ ተማሪዎች፣ በታጣቂዎች ጫካ ውስጥ የታገቱት ሴቶች እህትሽ ወይም ወንድምህ ቢሆን እንቅልፍ ይወስድሻል የሚሉና የኢትዮጵያ መንግስት መፍትሄ የሚጠይቁ የትዊተር ዘመቻዎች ሲደረጉ ውለዋል። የትዊተር ዘመቻዎቹ በቀጥታ ሃሽታግን በመጠቀምም የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ሳህለ ወርቅ ዘውዴን የትዊተር ገጾችን ታግ ያደረጉ ወይም ያመላከቱ ናቸው። መንግስት በአስቸኳይ መፍትሄ ይስጥ የሚሉም ይገኙበታል። የአሜሪካ ድምጽ ከዚህ ቀደም ልጆቻቸው እንደታገቱባቸው የሚገልጹ 6 ወላጆችን ያነጋገረን ሲሆን በድጋሚ በዛሬው ዕለት የሰሙት አዲስ መረጃ እንዳላቸው የተወሰኑትን ጠይቀን ነበር። ስማቸው እንዳይጠቀስ ስለጠየቁን አቆይተናል።
አዲስ ነገር የሰማነው ነገር የለም። ከቅዳሜ ወዲህ አቅራቢ ረሳ ያው ሰምተን ነበር። ሁለቱንም አስተጅሁንም በእኛ ግንኙነት የላቸውም። ዛሬ ረስ ልጆች ስም ሆነ በቃ ቦታው ረስ መስቼ አመልክቼ ከመስሪያ ቤቱ ዩኒቨርሲቲ ኃላፊ ድረስ መስቻለሁ። ከዚያ ወደዚህ ለውጥም አላገኘን። በየመስሪያ ቤቱ ምንገባ ለውጥም አላገኘን። ልጆችማ እንደተያዙ ናቸው። አስተዳደሮች ይሞቱም ይኑርም አናውቅም። በቃ እና አስተዳደሮች ለውጥም አላገኘን። ቅዳሜ ሰማታ ያው በቴሌቪዥን ጣቢያ ተላልፎ ነበር ተፈቱ ተብሎ እና ልጆች አስተዳደሮች አናገናኘንም። አንድያው ባይንም አላየናቸው፣ በስልክም አልተገናኘናቸው። ወሬ ይሁንም እውነት ይሁንም አናውቅም። እንዲያማ መንግስት አለ መስሎ ነበር ሰደናቸው። 14 ዓመት አስተምሬ በ15ኛው ዓመት ይሄ አይነት መጣ። ሰማይ በምድር ባካችሁን አስፈቱልን። ስለዚህ ያር ነው ምንል
ምንም ነገር የለም። መንግስት ካለ ሚዲያ ላይ መግለጫ የሰጡትን ተግባራዊ ያደርጉት። እውነት ከሆነ እውነት ካልሆነ ደግሞ ለምን መዘገብ ሳስፈለገ? ያለያም ደግሞ ልጆች በህይወት ከሌሉ ደግሞ በህይወት የሉም ልጆች ብለው ያስታውቁን፣ ቁርጡን እንወቅ። ግን በህይወት ካሉ ደግሞ ያለው ነገር አሉ ብለው የተለቀቁት ልጆች ደግሞ በፎቶም ሆነ በዝርዝር ቢያሳይም ብለን ነው ያው መንግስት የምንጠይቅ።
አዲስ የሰማነው መረጃ ምንም ነገር የለም። ተገኝተዋል ወጡ ተብሎ የተባለው ነገርን ምናልባት እኛ ስንጠይቅ የነበረው ጥያቄ ለማዳከምና ለማዛዛል እኛንምን ዙር ያዛሉኝ እንደገና እንድንቆም እንድንቀም ዝም እንድንያደረጉ እንደገና ሌላ እንትን ያውጥማል ሌላ ፖለቲካ ነገር የነሱ ፖለቲካ ማራመጃ ፖለቲካቸው እንደነካ የተፈለገ ነት እንደውም እንደኛ አሁን ውስር ነው ሀሳብ ማን ምርጫ።
ዛሬ በትዊተር ገጽ ላይ እየተደረጉ ያሉት ዘመቻዎችም ይህንን ሀሳብ የያዙ ናቸው። ጫካ ውስጥ የታገቱ ተማሪዎችን አስመልሱልን ወይም ያሉበትን ቦታ አሳውቁን የሚል። በዚህ ጉዳይ ላይ የኢትዮጵያ መንግስት ምላሽ ለማግኘት ጥረታችንን እንቀጥላለን። ወደ ተከታዩ ዘገባ እንለፍ። የሰላም ሚኒስቴር ስራ አጥ ወጣቶችን በብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ ጀምሯል። መርሃ ግብሩ የሶስት ወር ስልጠናና የአንድ ዓመት የአገልግሎት ጊዜን ያካተተ እንደሚሆን፣ በመጀመሪያው ዙር 10,000 ወጣቶችን ለማካተት ማቀዱን በሚኒስቴር መስሪያ ቤቱ ተጠሪ ተቋማት የስትራቴጂ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክተር ወይዘሮ አስማ ረዴ ገልጸዋል። ኤደን ገረመው ዘገባ አላት።
የሰላም ሚኒስቴር በቀጣይ 10 ዓመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ እድሜያቸው ከ18 እስከ 35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀኔራል ናቸው።
ለመስሪያታችን ከተሰጡት ተልእኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እዚኛው ዙር ግን ትኩረት ያደረግነው በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከቴክኒክና ሙያ ትምህርት ቤት ሊሆን ይችላል፣ ከፍተኛ ትምህርት ተቋማት ሊሆን ይችላል። በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። እነዚህ ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ። እንዲያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈጥተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከ18 እስከ 35 ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከመሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለሶስት ወራት ነው። ለሶስት ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ህዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያሰብነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው።
ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱ ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል።
ምዝገባ አሁን ለጊዜ የጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው ምዝገባው የተጀመረው። ከጥር 15 ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስትር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በ15 ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ 15 ቀናቶች ውስጥ ወደ ድልድልና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዙላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብተው ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች ወጪዎች የሚሸፈኑት በመንግስት ነው፣ እኛ እንሸፍናለን ማለት ነው።
ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ።
በተደጋጋሚ አሁን ወጣቶች ወደ እኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጠዋትና ማታ የአካል ብቃት ስልጠናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሊዩ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አሳስመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያውቅ ደስ ይለኛል።
ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል ስል ላነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል።
ሲሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ ሶስት ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት፣ እንዴት ነው የሚያስተናግዱት፣ እንዴት ነው የወጣትን ደህንነት የሚያስጠብቁት የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ይህን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጨበጫ መድረኩን እንቀጥለዋለን። ጸጥታ መዋቅሩ ይህ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው። የቆየ ነው ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ጸጥታ መዋቅሩም ምዝገባው እንዲካሄድ የፈለግ ነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው የሰላምና ጸጥታ መዋቅሩ ማለት ነው።
ይህንን ፕሮግራም በሰላም እንዲያስኬዱት ማለት ነው።
ለዚህ ብሔራዊ የበጎ ፈቃድ አገልግሎት በመጀመሪያ ዙር 10,000 ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከ50,000 እስከ 100,000 የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ 12 ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ወደ ዘጋቢዎች መስኮት እናልፋለን። የወልዲያ ከተማ የሙስሊም ማህበረሰብ ባለሀብቶች በ17 ሚሊዮን ብር ወጪ ለማህበረሰብ አገልግሎት የሚውሉ ግንባታዎችን ማካሄዳቸውን የወሎ ዘጋቢያችን መስፍን አድራጌ በተከታዩ ዘገባ አድርሶናል።
የፕሮጀክቱ ምክትል ስራ አስኪያጅ አቶ አህመድ መሐመድ ለአሜሪካ ድምጽ ሬዲዮ እንዳስታወቁት የንግድ ተቋማቱ የተገነቡት በገቢያቸው በከተማው የትምህርት አገልግሎት እየሰጠ ያለውን የወልዲያ ሰላም ትምህርት ቤት ወጪ ለመሸፈንና ለማጠናከር እንዲሁም ወላጆቻቸውን በሞት ያጡ ህጻናትን እያስተማሩ ለመደገፍ ነው።
የትምህርት ቤቱ ገቢ ምንጭ ነው። ትምህርት ቤት ደግሞ የሚያስተናግደው ነጻ የትምህርት እድል በመክፈት መማር ማስተማሩን ከመንግስት አገዝ ትምህርት ተቋም ሆኖ እየሰራ ያለ ድርጅት ነው። ወላጆቻቸውን በሞት ያጡ ህጻናት አዳሪ ተማሪዎች ልጆችን አቅፎ ከሰባ በላይ ያሉትን ልጆች እየሰጠ ነው። ማለት የልብስ፣ የምግብ፣ ማንኛውም የማቴሪያል እና የሕክምና ወጪዎችን በመሸፈን ስራ እየሰራ ነው። ገቢ ዋናው እንግዲህ ታስቦ እየተሰራ ያለው ለዚህ ነው። አጠቃላይ ወደ 135 ሰራተኞች በዚህ ገቢ ተጠቃሚዎች ናቸው።
በዚህ ፕሮጀክት ላይ የክርስቲያን ወንድሞቻችሁ ተሳትፎ በምን ይገለጻል?
በሀሳብም በጉልበትም በማቴሪያልም ድጋፍ ያበረከቱ ወንድሞቻችን አሉ። በዚህም ዙሪያ ላይ ባስመረቅነው ፕሮግራማችን ላይ ህዝበ ክርስቲያኖችን ጥሪ በማድረግ እውቅና ሰጥተናል።
የአካባቢው ነዋሪዎች ግንባታው ከቁስነት ባለፈ መንፈሳዊ አንድነት የተንጸባረቀበት ለዘመናት በሙስሊሙና በክርስቲያኑ መካከል የዘለቁ አብሮነት የጠነከረበት ነው ሲሉ ይናገራሉ። የከተማዋ ነዋሪ አቶ ሲሳይ ተገኝ ለመልካም ዓላማ የተጀመረን ተግባር ማገዝ ክርስቲያናዊ ኃላፊነቴ ነው ማለታቸውም ለዚሁ ነበር።
ይሄ ሙስሊሙ ህብረተሰብ ለገቢ ማስገኛ የሚሰራው ስራ ላይ አንደኛ የሚገኘው ገቢ ለትምህርት ቤት ለልጆች ማስተማር አገልግሎት የሚውል ነው። ስለዚህ ዜጎች ደግሞ ነገ ሀገራችንን ተረክበው ወደ ድሃ ነገር እንዲያመጡ በስነ ምግባርም በትምህርትም አንጸው እያስተማሩ ስለሆነ ሙስሊሙን ህብረተሰብ መደገፍ ስላለብን እኛ የሎደር ማሽን እንደዚሁ በነጻ በመስጠት ሴሌክት ማቴሪያል ምርጥ አፈር አለበት ቦታ በመኪና አጓጉዘን በማቅረብ ድጋፍ አድርገናል። ማድረግ ስለሚገባን ያደረግነው በማድረጋችንም ተደስተናል። የምስክር ወረቀትም ሰጥቶና
ከቅርብ ጊዜያት ወዲህ እየተስተዋሉ ያሉትንና አብሮነትን የሚሸረሽሩ ግጭቶችን መከላከል የሚቻለው እንደ ቀድሞ በአንድ መቆም ሲቻል ነው ይላሉ አቶ ሲሳይ።
ያሉትን ወጣቶች በጋራ የማወያየት በጋራ ወደ አንድነት እንዲመጡ የሙስሊም ህብረተሰቡንና የክርስትና ሃይማኖት ተከታዩ በጋራ ልማት ማልማት እንዳለበት ሀገራችን የጋራ መሆኗን እንዲያውቁ ለልጆቻችን ጠንክረን ካሁኑ ማስተማር ስለሚጠበቅብን የጋራ ኮሚቴን ማዋቅረን መስራት አለብን የሚል ነገር ተነጋግረናል።
48 ዘመናዊ ማረፊያ ቤቶችን ያካተተው የግንባታው ፕሮጀክት የአካባቢውን ገጽታ ከመገንባት ባለፈ በከተማ የተገነባው የመሐመድ ሁሴን አላሙዲን ዓለም አቀፍ ስቴዲየም ዓለም አቀፍ ሚናውን እንዲጫወት ያስችለዋል ነው የተባለው። የስቴዲየሙና ስፖርት ማዕከሉ ዋና ስራ አስኪያጅ አቶ ይመር አበባው አስተያየት አላቸው።
የሙሐመድ ሁሴን አሊ አላሙዲን ስታዲየም በዓለም አቀፍ ስቴዲየም ነው። እጅግ ዘመናዊ ነው። ጣራ ሁሉ የተገጠመለት ነው። በምሽት ማጫወት የሚያስችል ነው። የኢንተርናሽናል ስቴዲየም ከተመረቀ 3 ዓመታትን አስቆጥሯል። በእነዚህ 3 ዓመታት አንድም ኢንተርናሽናል ውድድሮችን አላስተናገደም። ከአየር መንገድ ጋርና መኝታ ማረፊያ ጋር ተያይዞ እድሉን አላገኝም። ነገር ግን አሁን በወልዲያ ከተማ አስተዳደር ከዚህ ኢንተርናሽናል ስቴዲየም ካለት በ100 ሜትር ርቀት ላይ 32 እንግዶችን ማስተናገድ የሚችል የመኝታ ክፍሎች አሉት። እንዲሁም በከተማው ሌሎች 14 የወልዲያ ዩኒቨርሲቲን ጨምሮ ማለት ነው። የወልዲያ ዩኒቨርሲቲ በአንድ ጊዜ 100 ሰዎችን የማስተናገድ አቅም ያለው ገስት ሀውስ አለ። አሁን ደግሞ በቅርቡ የሙስሊሙ ማህበረሰብ ወደ 48 የመኝታ ክፍሎች ያሉት ድርጅትን አስመርቋል። ለኢንተርናሽናል ስቴዲየሙ ትልቅ ፋይዳ ያለው መሆኑን ነው የምንረዳው። ስለዚህ እነዚህ ድርጅቶች በወልዲያ ከተማ መመረቃቸውና መምጣታቸው የሙሐመድ ሁሴን አሊ አላሙዲን ኢንተርናሽናል ስቴዲየም የኢንተርናሽናል ውድድሮች እድሉ ቢሰጠው ብሔራዊ ቡድኖችን የማስተናገድ አቅም እንዳለው መረዳት የሚቻልበት ነው።
በ1000 ካሬ ሜትር ላይ ያረፈ መጋዘንን ጨምሮ ዘመናዊ ካፍቴሪያ፣ የሆቴልና የልብስ እጥበት አገልግሎት የሚሰጡ ማሽኖችን ያካተተው ፕሮጀክት በሚያስገባው ገቢ 135 ሰዎች ይተዳደሩበታል። ወላጆቻቸውን ያጡ ህጻናት ይደገፉበታል። በቀጥታ ደግሞ ፕሮጀክቶቹ ከ100 ለሚልቁ ሰዎች የስራ እድል ይፈጥራሉ ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። ዝግጅቱን በማቀናበር ደግሞ ኤልያስ ገበየው አብሮን አምሽቷል። ናስዋን የስርጭት ምህንድስናውን በመምራት አብራን ነበረች። መልካም ምሽት። በነገው እና በቅዳሜና በእሁድ ከሳምንቱ በመራረጥናቸው ፕሮግራሞች እንገናኝ። በመደበኛው ፕሮግራማችን ግን ሰኞ ምሽት ነው የምንገናኘው። መልካም ምሽት።
ቶን ራዱን ቪኦኤ ሰገንታ ፋኖሮሞት